ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ስርጭት ጀመረ። ቅዳሜ ታህሳስ 4 2012 ዓ ም ገንዘብ በማሸሽ በሚፈጸም የሙስና ወንጀል ኢትዮጵያ ከፍ ያለ መጠን ያለው የውጭ ምንዛሪ እያጣች መሆኑን ጸረ ሙስና ኮሚሽኑ አስታውቋል።
አሁን ማንም አካል መጥቶ የከሌን ሀብት እና ምዝገባ መረጃ ማየት ፈልጋለሁ፣ መውሰድ ፈልጋለሁ ካለ ለምን ጠየቅ፣ ከየት መጣ፣ ለምን ፈለግከው ሳይባል ያለ ቅድመ ሁኔታ ይሰጠዋል። እንዲሁም ምንም እንኳን ስራው አስቸጋሪ ቢሆንም የተመዘገበ የሀብት ምዝገባ መረጃ እየተረጋገጠ ነው ይገኛል።
በጸረ ሙስና ኮሚሽን የባለስልጣናት ሀብት ምዝገባ ዳይሬክተር አቶ መስፍን በላይነህ ናቸው የሰማችኋቸው። ዘገባ ይዘናል። ጤና ይስጥልኝ የተከበራችሁ አድማጮች። ፕሮዲውሰሩ ንጉሡ ታምሬ፣ የማስተናግዳችሁ ሶሎሞን አባተ ነኝ። አብራችሁን ቆዩ። አሁን የምሽቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የቀድሞ የሱዳን ፕሬዚደንት ኦመር አልበሽር ዛሬ ካርቱም ላይ ባስቻለው ፍርድ ቤት ገንዘብ በድብቅ በማሸሽ ወይም በማስቀመጥና በሙስና ወንጀል ክስ ለሁለት ዓመታት ማረሚያ ቤት እንዲታሰሩ ፈረደባቸው። ሌሎችም የተለያዩ የወንጀል ክሶች ያሉባቸው አልበሽር ይህ የዛሬው የመጀመሪያ የፍርድ ቤት ውሳኔያቸው መሆኑ ነው። የቀድሞ ፕሬዚደንት ዳርፉር ላይ ከተፈጸሙ የዘር ማጥፋትና የጦርነት ወንጀል ተግባራት በተያያዙ ክሶች በዓለም አቀፍ ወንጀል ፍርድ ቤት በአይሲሲ የሚፈለጉ እንደሆኑ ይታወቃል። ካለፈው ሚያዝያ አንስተው እስር ላይ የሚገኙት የ75 ዓመቱ አልበሽር በሀገሪቱ ሕግ መሰረት ለሞት ቅጣት በማያበቁ ወንጀሎች ለተፈረደባቸው በእድሜ የገፉ ሰዎች ከተዘጋጁ ማረሚያ ቤቶች ወደ አንዱ ነው ይገባሉ የተባለው። ፍርዱ ከመነበቡ በፊት የቀድሞ መሪ ደጋፊዎች ረብሻ ሊፈጥሩ ሞክረው በፍርድ ቤቱ የጸጥታ ኃይሎች እንዲወጡ ተደርጓል ተብሏል። የቀድሞ አምባገነን ከየት እንዳመጡ ያልታወቀ ገንዘብ በማሸሽ ክስ የተመሰረተባቸው ከስልጣን መወገዳቸውን ተከትሎ በመኖሪያ ቤታቸው ብዙ ሚሊዮን ዶላሮች፣ ዩሮዎች እንዲሁም የሱዳን ፓውንዶች ተደብቀው ከተገኙ በኋላ ነው። የሱዳን ወታደራዊ መሪዎች አልበሽርን በክስ ለሚፈልጋቸው ለአይሲሲ አሳልፈው እንደማይሰጡ አስታውቀው እንደነበረ ሲታወስ፣ የአሁኑ የጦር ሰራዊቱና የሲቪሎች የጋራ የሽግግር አስተዳደር ግን ወደ ሄግ ይስደዳቸው ያስደዳቸው የሰጠው ፍንጭ የለም። ሰሜን ምስራቅ ናይጄሪያ ውስጥ ባለፈው ሐምሌ 6 የሰብአዊ እርዳታ ሰራተኞችን አግተናል ያሉት ታጣቂዎች አሁን ደግሞ 4ቱን ገድለናል ማለታቸው ተሰማ። አክሽን አጌንስት ሃንገር የተባለው ግብረሰናይ ድርጅት ትናንት ባወጣው መግለጫ በመስከረም ውስጥ ከተገደለው ከአንዱ ታጋች ጋር እነዚህ ሲደመሩ 5 መገደላቸው ነው ብሏል። በታጋቾቹ እጅ የቀረውን ብቸኛውን ባልደረባችንን በአስቸኳይ ልቀቁ ሲል ድርጅቱ አሳስቧል። አጋቾቹ በአካባቢው የሚንቀሳቀሱት የቦኮ ሀራም ታጣቂዎች ናቸው ተብሎ ነው የሚጠረጠረው። የዩጋንዳና የሩዋንዳ ባለስልጣናት ሁለቱን ሀገሮች በሚያጨቃጭቁ ዋና ዋና ጉዳዮች ዙሪያ ባደረጉት ውይይት ከስምምነት ሳይደርሱ እንደቀሩ ይሰማል። ሁለቱ ወገኖች ዩጋንዳ ዋና ከተማ ካምፓላ ላይ በዝግ ለስምንት ሰዓት ያህል ሲነጋገሩ እንደቆዩ ነው የተነገረው። የውይይቱ አጀንዳዎች ሁለቱ ወገኖች በሚወነጃጀሉበት አንዱ የሌላውን ጸጥታ ያተራምሳል፣ አሻጥር ይፈጽማል፣ አንዱ የሌላውን ዜጎች መብቶች ማክበር አለበት፣ በድንበሮች ላይ እንቅስቃሴዎች መቀጠል አለበት የሚሉ አጀንዳዎች እንደነበሩ ተገልጿል። የዲሞክራሲያዊት ኮንጎ ሪፐብሊክ መንግስትና የዓለም የጤና ድርጅት ሶስተኛ ምዕራፍ የጸረ ኩፍኝ በሽታ ክትባት ዘመቻ በዚህ ሳምንት ጀምረዋል። በኮንጎ በዚህ የአውሮፓውያን ዓመት የኩፍኝ ወረርሽኝ 5000 የሚሆን ሰው እንደገደለ የዓለም የጤና ድርጅት መረጃ ያመለክታል። መላ ክፍለ ግዛቶቿን ባደረሰው ወረርሽኝ የተያዙ ተብለው የሚጠረጠሩ አሁንም ሩብ ሚሊዮን የሚሆኑ ዜጎች እንዳሉ የገለጸው ድርጅቱ የክትባት ዘመቻው እስከ አመቱ መጨረሻ እስከ አውሮፓውያን አመቱ መጨረሻ 19 ሚሊዮን ህዝብ ለመድረስ የታሰበ ወይም የታለመ እንደሆነ ነው ያመለከተው። ሰሜን ኮሪያ በሳተላይት ማምጠቂያ ጣቢያዋ ወሳኝ ሙከራ አካሂጃለሁ ስትል ዛሬ ተናገረች። ፒዮንግያንግ ሙከራውን ያደረገችው በኒውክሌር ፕሮግራሟ ዙሪያ ድርድሩ በሚካሄደው ድርድር ዩናይትድ ስቴትስ የፈለገቻቸውን ተጨማሪ ጥያቄዎች ተግባራዊ ልታደርግ ራሷ ያስቀመጠችው የጊዜ ገደብ እየተቃረበ ባለበት በአሁኑ ወቅት መሆኑ ነው። የረጅም ርቀት ተወንጫፊ ሚሳኤል ወይም የኒውክሌር ሙከራ አካሂዳለሁ ብላም ስትዝት ቆይታለች። የኮሪያ የዜና አገልግሎት ከዜናው ጋር የምን ሙከራ እንደሆነ በዝርዝር አልገለጸም፣ ፎቶም አላወጣም። ዛሬ አፍጋኒስታን ውስጥ በመንግስት የጸጥታ ኃይል ውስጥ ሰርገው የገቡ ታሊባኖች ጋዥኒ በመተባለው የታወከች ክፍለ ግዛት ቢያንስ 25 የጸጥታ ኃይል አባላትን መግደላቸውን የሀገሪቱ ባለስልጣናት ገለጹ። በአካባቢው በሚገኘው የጦር ሰራዊት ሰፈር ሌሊቱን 7ቱ የጸጥታ አባላት በባልደረቦቻቸው ላይ ተኩስ እንደከፈቱ ነው ባለስልጣናት የተናገሩት። ታሊባን ለጥቃቱ ኃላፊ ነኝ ብሏል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ12040 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ታህሳስ 4 2012 ዓመተ ምህረት ምሽት ዝግጅት ነው። ከዚህም ከዚያም የግጭት አዘጋገብ ውይይት ይዘናል።
አሁን ያለው በወገንተኛ ጋዜጠኝነት ዘመን ውስጥ ነው። ይሄም ሆኖ አድማጫችን ራሱ በየወገኑ ነው የሚያዳምጠው። ስለዚህ ብዙ መገናኛ ብዙሃን ቢኖሩንም እየተወያየን አይደለም። ሁላችንም የራሳችንን ክፍል ዘግተን የራሳችንን ሐሳብ ነው የምንደጋግመው። ይሄ ደግሞ ወደ ሐሳብ እድገት፣ ወደ ውይይት፣ ወደ አዲስ እውቀትና መግባባት እንዳናመራ እንቅፋት ይሆንብናል።
ዶክተር ተሻገር ሽፈራው በአዲስ አበባ ዩኒቨርሲቲ የጋዜጠኛነትና የኮሚኒኬሽንስ ትምህርት ቤት መምህር።
የተሳሳተ መረጃን ማሰራጨት እንደ ትልቁ የጋዜጠኝነት ተግዳሮት ተደርጎ መቆጠር ያለበት ይመስለኛል። ኢትዮጵያ ውስጥ በአሁኑ የተሳሳተ መረጃ የሚሰራጩበት መንገዶች ምንድን ናቸው? ጋዜጠኛው ከማህበራዊ ሚዲያው ጋር ራሱን እንዴት አራምዶ እኩል ተሳትፎ ኖሮ መረጃን በተሻለ መንገድ የሚያቀርቡበት መንገዶች ምንድን ናቸው የሚሉትን ከከሪኩለም ጋር አንድ ላይ አጣምሮ ማዘመን ያስፈልጋል ጋዜጠኝነት።
ዶክተር ቴዎድሮስ ወርቅአለማው ወርቅነህ በዩናይትድ ስቴትስ የኬንት ዩኒቨርሲቲ የኮሚኒኬሽንስ ትምህርት ቤት መምህር ናቸው። እኛው በጋዜጠኞች የጠረጴዛ ዙሪያ ውይይት በስፋት ይመለሳሉ። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ገንዘብ በማሸሽ በሚፈጸም የሙስና ወንጀል ኢትዮጵያ ከፍ ያለ መጠን ያለው የውጭ ምንዛሪ እያጣች መሆኑን ጸረ ሙስና ኮሚሽኑ አስታውቋል። አብዛኞቹ የሀገሪቱ ከፍተኛ የመንግስት ባለስልጣናት ሀብቶቻቸውን እያስመዘገቡ ቢሆኑም ጥቂቶች ግን በተለያዩ ሰበቦች ሀብታቸውን እንዳላስመዘገቡ ተገልጿል። ኮሚሽኑ የዘንድሮን ጸረ ሙስና ወር ለትግሉ አስተዋጽኦ አድርገዋል ላላቸው አካላት ዕውቅና በመስጠት እንዳከበረው ገልጿል። ሙሉ ህዳር በጸረ ሙስና ትግል ወርነት ተሰይሟል። መለስካቸው አማሃ ዝርዝሩን ይዟል።
የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን 16ኛውን ዓለም አቀፍ የጸረ ሙስና ቀን አስመልክቶ በጽሑፍ ባዘጋጀው መልእክት በኢትዮጵያ ዘንድሮ ለ15ኛ ጊዜ የሚከበረው የጸረ ሙስና ቀን መልካም ስነ ምግባርን በመገንባትና ሙስናን በመታገል ዘላቂ ሰላምና ልማታችንን እናረጋግጥ የሚል መሪ ቃል እንዳለው ይናገራል። ለዚህ መሪካል ዋና መሰረቱን ሲያብራራም ሙስና በአገራችን ልማት ሰላምና አንድነት ላይ የሚያደርሰው አሉታዊ ተጽዕኖ መላው ህብረተሰብ ተገንዝቦ ችግሩን ለመከላከል የራሱን አስተዋጽኦ እንዲያበረክት ለማስገንዘብ ነው ይላል። ይህ የጽሑፍ መረጃ የዓለም ኢኮኖሚክ ፎረምን ዋቢ በማድረግ በየዓመቱ በጉቦና በስርቀት ብቻ በሚፈጸም ሙስና ከ3.6 ትሪሊዮን የአሜሪካ ዶላር በላይ በዓለማችን ምጣኔ ሀብት ላይ ጉዳት እንደሚደርስ ይናገራል። አክሎም በሀገራችንም ቢሆን ሙስና በሚያመጣው መዘዝ ምክንያት ሰፊ የካፒታል ሽሽት የውጭ ምንዛሬ እጦትን በማስከተል ለጥገኝነት እያጋለጠ ይገኛል። ከዚህም በተጨማሪ በቅርብ ጊዜ ከግዥና ሌሎች የአገልግሎት ዘርፎች ጋር ተያይዞ ከ35.5 ቢሊዮን ብር በላይ በሙስና የባከነ መሆኑን መረጃዎች ያሳያሉ ሲል ሙስና በኢትዮጵያ ላይ የደቀነውን አደጋ ያሳያል። ሙስናን ከምንጩ ለማድረቅ ያስችላሉ ከሚባሉ አሰራሮች ዋናው የመንግስትን ስራ ግልጽ በሆነና ተጠያቂነት ባለው መንገድ ማከናወን ነው። ይህ በኢትዮጵያ ህገ መንግስትም በግልጽ ሰፍሯል። ባለስልጣናቱ ህዝብንና የራሳቸውን ጥቅም እንዳያምታቱ፣ የራሳቸው ሀብትና የሀገር ሀብት እንዳይደባለቅ መጠንቀቅ ይኖርባቸዋል። የፌዴራሉ የሥነ ምግባርና ጸረ ሙስና ኮሚሽንም በአዋጅ በተሰጠው ስልጣን መሠረት ይህን ህገ መንግሥታዊ ድንጋጌ ተግባራዊ ለማድረግ የከፍተኛ ባለሥልጣናትን ሀብት ይመዘግባል፣ ያሳውቃል። ኮሚሽኑ በዚህ ረገድ ምን ሰርቷል? አቶ መስፍን በላይነህ በኮሚሽኑ የሀብት ማሳወቅና መዝገባ ዲሬክቶሬት ዳይሬክተር ምላሽ ሰጥተውኛል።
አራት ዋና ዋና ተግባራት ለዚህ ኮሚሽን ሰጥቶታል። አንደኛ የመንግስት ተሿሚዎችን፣ የህዝብ ተመራጮችንና ምዝገባ የሚመለከታቸውን የመንግስት ሰራተኞች ሀብትና የገቢ ምንጭ ይመዘግባል። የተመዘገበውን የሀብት ምዝገባ መረጃ እንደ አስፈላጊነቱ ተደራሽ ያደርጋል። እንዲሁም የተመዘገበው መረጃ ምናልባት በወረቀት የሰፈረው ነገር በገሃዱ ዓለም አለ ወይ የሚለውን ያረጋግጣል። እንዲሁም ቅድም እንደገለጽኩት የመንግስት የስራ ኃላፊዎች የሚወስኑት ውሳኔ የህዝብን ፍላጎት ወይም የህዝብን ጥቅም አደጋ ላይ በማይጥል መልኩ መከናወን እንዳለበት። ከዚያ አኳያ እስካሁን ምዝገባው በቀደም በተጠቀስኳቸው አካላት ላይ እየተካሄደ ነው ያለው። እንዲሁም መረጃ ዜጎች መጥተው ሲጠይቁ ያለ ቅድመ ሁኔታ ይሰጣቸው ናቸው። አሁን ማንም አካል መጥቶ የከሌን ሀብት እና ምዝገባ መረጃ ማየት ፈልጋለሁ መውሰድ ፈልጋለሁ ካለ ለምን ጠየቅ፣ ከየት መጣ፣ ለምን ፈለከው ሳይባል ያለ ቅድመ ሁኔታ ይሰጠዋል። እንዲሁም ምንም እንኳን ስራው አስቸጋሪ ቢሆንም የተዘገበ የሀብት ምዝገባ መረጃ እየተረጋገጠ ነው ይገኛል። ሲረጋገጥ በሁለት መልክ ነው በመመሪያ ተደግፎ የሚከናወን ስራ ነው። አንዱ ከህዝብ የሚመጣ ጥቆማ፣ ማንኛውም ዜጋ እከሌን ሀብት አውቀዋለሁ እንደው አስመዝግቡ ይሆን ወይ ቢረጋገጥልኝ እንዲረጋገጥ ብታደርጉ ብሎ ከጠየቀ በዛ መልክ እናረጋግጣለን፣ እየተሰራ ይገኛል። እንዲሁም ለሙስና ተጋላጭ የሆኑ ወይም ፖለቲካል ኤክስፖዝድ ፖዚሽን ላይ በማማከር የውሳኔ ሀሳብ በመስጠት ገንዘብ ላይ በማዘዝ እነኛ አካላት ላይ ደግሞ የናሙና መረጣ በማካሄድ የማረጋገጥ ስራም እየተሰራ ይገኛል። ሌላው እስካሁን በዚች ሀገር ላይ የመንግስት ሰራተኞች የስነ ምግባር ኮድ ያለው የከፍተኛ ባለስልጣናት የስነ ምግባር ኮድ የለም። አሁን ይህ አዋጅ ከወጣ በኋላ አዋጁ ላይ በተለይ የጥቅም ግጭትን ለመከላከል፣ አላስፈላጊ ስጦታዎችን ለመከላከል፣ ያልተፈለገ ግብዣን ለመከላከል እና አንዳንድ የምንወስናቸው ውሳኔዎች እንደ መንግስት የሚወሰኑ ውሳኔዎች የህዝብን ጥቅም አደጋ ላይ እንዳይጥል ወይም ደግሞ ለራስ ጥቅም ተኮር ተደርጎ እንዳይወሰኑ የሚከላከል የከፍተኛ ባለስልጣናት የስነ ምግባር ደንብ አሁን በቅርብ ረቂቁ አልጎ ለህግ አካል ተልኳል። በእውነቱ ይሄ ህግ የሚወጣ ከሆነ በዚች ሀገር ላይ መልካም ነገር ይፈጠራል። ልክ የመንግስት ሰራተኛው በስነ ምግባር በዲስፕሊን እንደሚጠየቀው ሁሉ ከፍተኛ ባለስልጣኑ ለዚች ሉዓላዊ በሆነች ሀገር የሚወስደውን ጥቅማ ጥቅሞች ወይም ደግሞ ስጦታዎች ያሳውቃል፣ ያስገድደዋል። በነገራችን ላይ ወሰደውን ጥቅማ ጥቅም ወይም ልዩ ስጦታ ለፕራይም ሚኒስትሩ ወይም ደግሞ ለኮሚሽኑ ማሳወቅ እንዳለበት ይደነግጋል ህጉ። ስለዚህ ይሄም የሚወጣ ከሆነ እንደ መነሻ ጥሩ ጅማሮ ነው ይወስዳለሁ።
ለመሆኑ አሁን የምናውቃቸው ትልልቅ ባለስልጣኖች በሙሉ በሚባል ደረጃ በህይወት ያሉትም የሌሉትም ሀብታቸው ተመዝግቦ ይገኛል በእናንተ ዘንድ
ብለን እናምናለን? ከፍተኛ ባለስልጣናት በተቻለ አቅም ሳያስመዘግብ የሚቆይበት እድል አይኖርም። አሁን ላይ ግን ተወሰነ ክፍተቶች እንዳሉ መግለጽ ፈልጋለሁ። እንደ ነውርም ይቆጠራል። ከዚህ አኳያ ሀብቱን ማስመዝገብ አለበት። በተለይ የቀድሞዎቹ እንዲሁም አንዳንድ ሪፎርም በኋላ ወደ አመራር የመጡ አካላት እየተደረገው ነው ያሉት። ከሞላ ጉደል ግን አሁንም ከተታ አለ በተለይ አስመዝግቡ ስለናቸው አሁን ያለው ለባራ ሂደት ምክንያት ከመስከመቶች አብዛኛው ሰው ግን እየተደረገው ነው። አብዛኛው የመንግስት ባለስልጣን እየተደረገው ነው። ሰነዳቸውም በኮሚሽን ይገኛል።
ያለመዘገቡትን ስማቸውን ሊነገሩ ይችላሉ? በግልጽ
ለመናገር ይከብደኛል። አንደኛ ምነግር ነገር አላሰበገውም ብሎ ምናገር የመንግስት አላሳይ ስራናፊ የለም። የተለያየ ምክንያት ከመስከመቶች ህግ ነው ያስገድደዋል። አዎ ያስገድደዋል። ዲሲፕሊን በነገራችን ላይ ፎርጋት ማተር አንዳንድ ሀገሮች እንደውም ኖ ዌልዝ ሪፖርት ኖ ፕሮሞሽን ይላሉ። ሀብት አላሰበገው ሹመት ነው የሚሰጠው ይላሉ ያያይዙታል። እኛ ሀገርም አላሰበገው የሚላይሉም ከሌ ባለስልጣን አላሰበገው ማለት ራሱን ጫና ይፈጥራል። ከግለሰብ ግጽ ገጽታ ገንባታ ጋር ተያይዞ ጫና ይፈጥራል። ወደ ሚዲያ ኤክስፖዝ ብናደርገው እንዲሁም እኛም አንዳንድ ደብዳቤዎች እንኳን በዚህ ቀን ጠይቀናችሁ ተሰዘግቆ ይታችኋል እና ስናቸው ቶሎ አላርም የማድረግ ነገር አለ እና ከሞላ ጎደል ከዛ አኳያ አላሰበገው የሚለው ምን ተፈጸመ የለም። ሆኖም ግን አሁን ላይ ግን የተለያየ ምክንያት መደርደር ካለማስ መስገብ ወደ ኋላ ይቀርቡብን ተወሰኑ ማለስተናት አሉ። አንዳንድ መስራ አንዳንድ መንግስት ሳላፊዎች ብለን ብናገር ይቀላል።
የፌደራሉ ስነ ምግባርና ጸረ ሙስና ኮሚሽን ዓለም አቀፉን የጸረ ሙስና ቀን ዘንድሮ ለየት ባለ መልኩ እያከበረ እንደሆነ የነገሩኝ ደግሞ የኮሚሽኑ ስነ ምግባር ትምህርትና የኮሙኒኬሽን ዳይሬክተር አቶ ወንዳጥር ደመቀ ናቸው። ህዳር ወርን በሙሉ በተለያዩ መስሪያ ቤቶች ይህ ቀን በልዩ ልዩ ዝግጅቶች ሲታሰብ ቆይቷል። በታሳስ አጋማሽ አንድ ቀን ግን በተለየ ሁኔታ እለቱ እንደሚታሰብ ለቪኦኤ ተናግረዋል።
እንግዲህ የጸረ ሙስና ትግል የህብረተሰብ ትልቅ ድርሻ ያለበት ስንል በትግሉ ከፍተኛ ተሳትፎ ያደረጉት ሰዎችን ቢያንስ እውቅና መስጠት ትግሉን ያበረታታል። ስለዚህ ከበዓሉ ጋር በተያያዘ የምናደርገው ሌላው ነገር ምንድን ነው? አንጻራዊ በሆነ መንገድ የተሻለ በጸረ ሙስናው ትግል እንቅስቃሴ ያደረጉ የሚዲያ ተቋማትን፣ ግለሰቦችን፣ የመንግስት መስሪያ ቤቶችን እውቅና የመስጠት ወይንም መጠነኛ የሆነ የማበረታቻ ሽልማት የማድረግ ስራ እንሰራለን።
በአሁኑ ጊዜ በዓለም አቀፍ ደረጃ በትሪሊዮኖች የአሜሪካ ዶላር የሚቆጠር ገንዘብ በሙሰኞች አማካኝነት ከየሀገሮቹ ይሸሻል። ይህ ካፒታል ፍላይት ይባላል። በአፍሪካ ደግሞ እስከ 50 ቢሊዮን ዶላር እንደሚደርስ መረጃዎች አሉ። በኢትዮጵያ ሙስናን ለመከላከል እስከ ዛሬ በኮሚሽኑ የተሰሩ ስራዎች ምን ይመስላሉ? በሚቀጥለው ዝግጅት ልናየው እንሞክራለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ዘገባ እናልፋለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር #voaamharic ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶር ወይም ከፕሌይ ስቶር ጠይቁ። አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ፕሮዲውሰሩ ንጉሡ ታምሬ፣ እኔም እያስተናገድኳችሁ ያለሁት ሰሎሞን አባተ ከዝግጅቶቹ ጋር እስከ 4 ሰዓት አብረናችሁ እንዘልቃለን። ሙዚቃን ጋብዛችሁ እዚህ ጋር
ዓለም እንዴት አደርሽ እንደምን ከርምሻል ረጋ የነማን ቤገና የነማን ፈረሰ የት ቤት ፌሽታው ደራ የቱስ ማክ ለበሰ የቱን ሰማው ነበር የየለ ታሪክ ሺ አጀር የሚያሰኘ ክቡር ሰው መለኛ ባይፈጠር ኖሮ ስንቱ ጋዜጠኛ
የቢሮክራቱን ግልምጫ የባለስልጣኑን ቱጃ ያድማበታኙን ዱላ ቆሞ የሚጋፈት ተማራ ሲሮች ሲወድቅ በየጎራ አጋች ይዞት አንገላታ በበረሃ ራብ ሲከታ አዛኝ የለው አይፈተና
ወደ ተከታዩ ግጭት እናልፋለን። የግጭቶች አዘጋገብ ለመሆኑ የግጭት ዜናዎች እንዴት ይዘገባሉ? ዜናና የግል አስተያየት እውነትና ስሜት በአንድ አካባቢ የተከሰከሰ ግጭትን አስመልክቶ በሚቀርብ ዜና ውስጥ ቦታቸው ምን ይሆን በሚል ርዕስ የተጀመረ ቅንብር ይከተላል። በቅርቡ ኢትዮጵያ ውስጥ በተደጋጋሚ የተከሰከሱትና በንጹሃን ላይ የተቃጡ የብዙዎችንም ህይወት ከመጥፋት የደረሱ ዘግናኝ አድራጎቶችን ጨምሮ የመገናኛ ብዙሃንን የግጭት ዜናዎች አዘጋገብ የመደበኛውን መገናኛ ብዙሃን ሚናና የማህበራዊ ሚዲያውን ተጽዕኖዎች ለማስቃኘት የሚዳስስ የባለሙያዎች ውይይት ነው ያዝንላችሁ። የአዲስ አበባ ዩኒቨርሲቲው የጋዜጠኛነትና የኮሙኒኬሽንስ ትምህርት ቤት መምህር ዶክተር ተሻገር ሽፈራውና በዩናይትድ ስቴትስ የኬንት ዩኒቨርሲቲ የኮሙኒኬሽንስ ትምህርት ቤት መምህር ዶክተር ቴዎድሮስ ወርቃለማው ወርቅነህ የአሜሪካ ድምጾቹን ትዝታ በላቸውና አሉላ ከበደን ይቀላቀላሉ። በዚህ ውይይት በቀደመው ክፍል ገታ ካደረጉበት ነጥብ ይነሳል ውይይቱ።
መረጃ በእውነት በተጨባጭነቱ ሳይሆን እንደ ፈቃድ እንደ ስሜት የሚነገርበት ጊዜ ላይ ደርሰናል። መጠየቅ በሌለበት የሰሙትን ብቻ መቀበል ለሚቀለው ሰው ዛሬ መጠየቅ እንኳን ቢፈልግ ማረጋጋት እንኳን ቢፈልግ አዳጋች ሆነም ሁኔታ አብሮ አለና በዚህ ሁኔታ ውስጥ በዜና ዘገባው የተመልካቹ የአንባቢው የአድማጩ ድርሻ ምንድነው የሚለውንም እንድንመለከት ይጠይቃል። ጥርጣሬን መፍጠር ብቻ ሳይሆን ጉዳት ማድረስም ይችላል። ዘገባዎች በየቀኑ ይሰማሉ ሌላ ጉዳት ማስከተል የሚችሉበት ሁኔታ ላይ ደርሰዋል። እስኪ ዶክተር ቴድሮስ ከዚህ ውሰድ።
እውነት ነው ይሄ በጣም ውስብስብ ነው። ውስብስብ የሆነ ችግር ውስብስብ የሆነ መልስ ይፈልጋል እና ይህንን ለመረዳት እኔ ግንዛቤ መገናኛ ብዙሃን በጋዜጠኞች በሌሎችም ደግሞ በዚህ ዙሪያ መረጃን በሚለዋወጡ ሰዎች መካከል ያለው መስተጋበር ምን ይመስላል? ችግሩ ምንድነው የሚለው አንድ ሁለት ሶስት ብሎ ማየት መልካም ይመስለኛል። ኢትዮጵያ ውስጥ አሁን ቅድም ዶክተር ተሻገር እንደተከሱት የተፈጠረው የማህበራዊ ሚዲያ መገናኛ ብዙሃን ሚና አይ ቲንክ ለጋዜጠኞች ለሚዲያ ተቋማት ባልተጠበቀ ሁኔታ እንደ ደራሽ ወንዝ የሆነባቸውና አሁን ያለንበት የትራንዚሽን ጊዜ ነው። ተቋማቱም ቢሆኑ ግለሰቦች ሁሉም ዲስራፕሽን ወይም ውጥንቅጡ የጠፋበትን አዲስ የቴክኖሎጂ አመጣጥ እንዴት እንጠቀመው ጉዳቱ ምንድነው ጥቅሙ ምንድነው ቢሉን ገና በውዱ ለጊተን ሁላችንም አላወቅንም እኛ ሀገር አውድ ማለት ነው። ይህ በመሆኑ የተነሳ በአሁን ሰዓት የማህበራዊ መገናኛ ብዙሃን ኢትዮጵያ ውስጥ ያለውን ትኩሳት የወሬ አጀንዳ አይቀርጹም ብሎ ማሰብ የዋህነት ነው። እናም ከዛ የተነሳ ብዙ ማስተውለው ነገር ይሄ በጥናትም የተደገፈ ነው። ሚዲያው የራሱን ዘገባ የሚሰራ ተቋም ከመሆን ይልቅ ማህበራዊ ሚዲያ ላይ የሚሰራጩ መረጃዎችን አረጋጋጭ ነው የሆነው። አሁን ይህ በመጠኑ ሊቀየር ይገባል ስል ሚዲያው ጉልበት ኖሮ ተሰሚነት ያላቸውም ለህዝቡ አስፈላጊ የሆኑ መረጃዎችን አቅርቦ አጀንዳ ተቀባይ ብቻ ሳይሆን አጀንዳ ሰጪም ሆኖ ህዝቦች በማህበራዊ ሚዲያው ላይ እንዲወያዩበት ማድረግ። ከዚህ ጋር ተያይዞ ደግሞ ሌሎች አሁን የምናያቸው ነገሮች የቅብብሎሽ ዜና መብዛት ነው። በአንድ ቦታ ግጭት በተከሰተበት ቦታ ሄዶ ያለውን ሁኔታ ከነ አውዱ ከነ የችግሩን ምንጭ ችግሩ የተከሰተበት ሁኔታን መፍትሄዎቹን እነኛን ነገሮች ጊዜ ወስዶ ሁኔታውን ከማየት ይልቅ እከሌ እንዳለው ቪኦኤ እንደዘገበው ተብሎ የቅብብሎሽ ዜና መብዛቱ ችግሩን በቅጡ ሰው በሁሉም እንዳይረዳ ስላደረገው ያባባሰውም ይመስለኛል። በተጨማሪም ኢትዮጵያ ውስጥ በአሁን ሰዓት ተመሳሳይ ፖለቲካ አመለካከት ወይም አረዳድ ካላቸው ግለሰቦች ጋር ስቱዲዮ ውስጥ መወያየት እንደ ዜና ምንጭ እየታየበት ያለንበት ጊዜ ይመስለኛል። የተለያየ አይነት የፖለቲካ መለካከት ያላቸው ሰዎች በአንድ ክፍል ውስጥ ቁጭ ብለው መወያየት ማይችሉ ከሆነና የሚመስለንን ሰው ብቻ እየሻትን ያንን ማወያየት የምንችል ከሆነ ሁሉም ሰዎች ለዚች ሀገር የተሻለ አውቅላታለሁ የተሻለ መፍትሄ አለኝ ብለው ስለሚያስቡ በራሳቸው መንገድ እየተጓዙ ሳያውቁት የግጭቱ አባባሽ እንዲሆኑ ጋዜጠኝነቱም ይህንን የሚጫወተው ድርሻ አለ ብዬ አስባለሁኝ።
መልካም። ግጭቶች በሚታዩባቸው ወደ አንዱ ወገን ያጋደለ ሐሳብ ያላቸው ሰዎች የተለያዩ አጋጣሚዎች አሉ። የቅርብ ጊዜያቶችም የሌላውን ላለመቀበል ዜናንና የግል ሐሳብን ያለመለየት ነገር ሲራ ይሰደደ ይመስላል። አሁን ደግሞ ይበልጥ ተባብሶ ይታያል። እነኚህን አይነት አጋጣሚዎች ከመሰረታዊው አንድ ተመልካች፣ አንድ አድማጭ፣ አንድ አንባቢ ላይ ከሚገባቸው ነገሮች ጋር እናዛምድ። ዶክተር ተሻገር ባንተን ጀምረው።
ልክ ነው። የመገናኛ ብዙሃን ችግር ብቻ ሳይሆን የተደራሲያንም ወይንም ደግሞ የመገናኛ ብዙሃን ተከታታዮችም ችግር ነው። ግን እንደገና ተመልሶ ደግሞ ወደ መገናኛ ብዙሃን መምጣት አይቀርም ጉዳዩ። ምክንያቱም አሁን የምንነጋገረው ስለ ሚዲያ ሊትረሲ ነው። ማለት መገናኛ ብዙሃንን እንዴት አድርገን ነው ጤናማ በሆነ ሁኔታ መከታተል የምንችለው የሚለውን ሐሳብ ነው። የመገናኛ ብዙሃን ስራ ወይም የጋዜጠኝነት አዘጋገብ ማህበረሰቡ ከነባር ባህሉና ልምዱ ያዳበራቸውን ነገሮች ነው የምንከተለው። አንድ ሐሳብ ብቻ ሲቀርብ ያኛው ሐሳብ ምን ይላል የሚል ጥያቄ እኮ በመገናኛ ብዙሃን የተጀመረ ሳይሆን በማህበረሰቡ ባህል ውስጥ ያለ ነገር ነው። ሚዛናዊነትና ፍትሃዊ የሆነ አቀራረብን እንፈልገዋለን። መቼ ነው ግን ይሄ ችግር ውስጥ የሚወድቀው? የራሳችን የፖለቲካ ወይም የሌላ ጥቅምና ፍላጎት ሲጫነንና ምክንያታዊ አስተሳሰብ ሲቆም አድሏዊ የሆነ አቀራረብን ያለ ጥያቄ መቀበል እንጀምራለን። ይሄ በእኛ ህብረተሰብ ውስጥ አሁን በጣም የሚታይ ነገር ነው። ከዚህ በፊት በነበሩት አመታት የኢትዮጵያ መገናኛ ብዙሃን ብዙዎቹ፣ በተለይ ደግሞ የግል መገናኛ ብዙሃን ስለ ሚዲያ ነጻነት በጣም ብዙ ታግለዋል። ነገር ግን ራሳቸው በውስጣቸውስ የሚዲያ ዲሞክራሲ አላቸው ወይ የሚል ጥያቄ ሲነሳ በጣም አሳዛኝ ስዕል ነው የምናየው። ምክንያቱም በመገናኛ ብዙሃኑ ይዘት ውስጥ ተወዳዳሪ ሀሳቦችን የማስተናገድ ዝንባሌ በሁሉም ውስጥ የለም። ይሄ ነው ይሄ ፖላራይዝድ የሚባለው የመገናኛ ብዙሃን አቀራረብ ስንት ወጣ ወይንም ደግሞ አሁን ቅርብ ጊዜ አንድ ጥሩ ተርም ቃል ተፈጥሯል፣ ዋልታ ረገጥ። አንደኛውን ጎን ብቻ እናቀርባለን፣ ሌላውን ጎን እንረሳለን። እንደገና ደግሞ እኛው መገናኛ ብዙሃን ሆነን ስለ መገናኛ ብዙሃን ነጻነትና ስለ ዲሞክራሲ እንናገራለን። እያንዳንዱ ጋዜጠኛ፣ ሙያዊ ጋዜጠኛ እንደ ሙያው ሳይሆን የሚሰራው እንደየመገናኛ ብዙሃኑ ፈቃድ ሆኖ ነው የምናየው። ምክንያቱም የተለያዩ መገናኛ ብዙሃን ውስጥ ያለው ዝንባሌ እየተጻፈም ያልተጻፈም ፖሊሲ እየተተገበረ ሚዛናዊ ያልሆነ አንድ ነገር ብቻ የሚያጎላ ዘገባ ይታያል። ስለዚህ ባህሉ ራሱ መገናኛ ብዙሃን ውስጥ እንደሌለ ነው ያለፉት 25 ወይም 30 አመታት ባህሪያት የሚያሳዩት። የመንግስት መገናኛ ብዙሃን የመንግስት ፍላጎት የሚንጸባረቅባቸው ናቸው። ሌሎቹም እንደዚሁ የወገንተኛ ጋዜጠኝነትን ያራምዳሉ። ይሄ የውስጥ ነጻነት አለመኖርን ያሳያል። ምክንያቱም መገናኛ ብዙሃን ነጻ ሲሆኑ ተፎካካሪ ሐሳቦችን ወደ ማቅረብ ያደላሉ። አንዱን ብቻ ይዘው ለዛ ሞጋጭ አይሆኑም። ሌላው እንዴት ነው ማህበረሰባችን ጥራት ያለው የመገናኛ ብዙሃን ይዘት ማድነቅ የሚችለው የሚለውንና ያንን እንዲያዳብ የማድረጉን ስራ አልሰራንለትም። ሁልጊዜ ወገንተኞች ነን። ቅድም ዶክተር ቴዎድሮስ እንዳለው ተመሳሳይ ሐሳብ ያላቸው ሰዎች ይወያያሉ። ይሄ ውይይት አይደለም። ይሄ የገደል ማሚቶ የሚሉት አይነት ነገር ነው። መገናኛ ብዙሃን ማወያየት የሚጀምሩት ሐሳቦችን ከሐሳቦች ጋር እያገናኙ እድገት እንዲኖር ሐሳብ እንዲበለጽግ ማድረግ የሚችሉት ልዩ ልዩ ሐሳቦችን ሲያስተናግዱ ነው። ፈተና ውስጥ ወድቋል። አሁን ያለው በወገንተኛ ጋዜጠኝነት ዘመን ውስጥ ነው። ይሄም ሆኖ አድማጫችን ራሱ በየወገኑ ነው የሚያዳምጠው። ስለዚህ ብዙ መገናኛ ብዙሃን ቢኖሩንም እየተወያየን አይደለም። ሁላችንም የራሳችንን ክፍል ዘግተን የራሳችንን ሐሳብ ነው የምንደጋግመው። ይሄ ደግሞ ወደ እድገት፣ ወደ ሐሳብ እድገት ወደ ውይይት ወደ አዲስ ውቀትና መግባባት እንዳናመራ እንቅፋት ይሆንብናል። ይሄ ነው ያለው እውነታነት።
መልካም ዶክተር ቴዎድሮስ ብዙም ተጨማሪ ጥያቄ ማቅረብ አልፈልግም። ለተነሱት ሐሳቦች ላይ ባይሆን የሚከተሉ ጥያቄዎችን መልከት እናረጋለን።
መልካም በቃ በጣም ባጭሩ ላይ ማከለ የምፈልገው ነገር ምንድነው? ግድም ዝታም ያነሳሽው ጉዳይ አለ። ለምሳሌ ምን ያህሎቻችንን እንደ ዩቲዩብ ወይ ደግሞ ሌሎች የመሳሰሉ የማህበራዊ መገናኛ ብዙሃንን ተጠቅመው ሰዎች ያንን እንደ ገንዘብ ምንጭ እንደሚያዩዋቸው ምናውቀው ወዘተረፈ የሚዲያ ሊትዌሲ ጉዳይም ተነስቷል። ይሄም ከእሱ ጋር የተያዘ ነው። እኔ ከአንዳንድ ወዳጆቼ ጋር ኢትዮጵያ ውስጥ አሁን ስላለው የተሳሳተ መረጃ ስርጭት እጅግ እጅግ መብዛት እንደውም ስታስቡት ያን ያህልም ገና ብዙ የሶሻል ሚዲያ ያለበት ሀገርም አይደለም ገና
ተጠቃሚነቱ ያን ያህል አልጎለበተም።
አዎ ያን ያህል ገና ሳይጎለበት እንደዚህ አዙሪት ውስጥ የከተተ ነገር በጣም በአምስት ስድስት ዓመታት ውስጥ የተጠቃሚ ዘርፍ ደግሞ ዘለግ በሚልበት ጊዜ ምን ሊፈጠር እንደሚችል ማሰብ ሁኔታውን የበለጠ አስፈሪ ያደርገዋል። እና ከዚህ የተነሳ እኔ አድማጩ ምን ማድረግ አለበት የሚለው ጥያቄ አንዳንድ ጊዜ የአድማጩን ቪክቲም የመሆን ራሱን ቪክቲም መሆኑን ምናልባት እንገነጋ እንችላለን። ይሄ የምንለው ለምንድን ነው? አድማጩ የአገራችን የትምህርት ፖሊሲ ውጤት ነው። አድማጩ የባህላችን፣ የአስተምሮታችን፣ ያለፍንበት ባለፉት 10 ዓመታት 30 40 ዓመት የሆናቸው ሰዎች እኔንም ጀነሬሽን ጨምሮ እየተዘራው ነው እየታጨደ ያለው እና ከዛ ለመመለስ አንዳንድ ነገሮች አሁን ለምሳሌ መንግስት ሲያደርግ ይታያል፣ ህግ ይወጣል። ትዝታ ያነሳችው ቅድም የጥላቻ ህግ፣ የተሳሳተ መረጃ ማሰራጨት ህግ አሁን ህግ አውጪዎች እየተወያዩበት ነው። ይሄ መልካም ቢሆንም አይኑን አፍጥጦ ያለው ነገር ግን አሁን ያለንበትን ሁኔታ ሰዎች እንደዚህ በገፍ የሚቀርብላቸውን የተሳሳተ መረጃ ለይተው እውነተኛ መረጃ መሰብሰብ የሚችሉት በትምህርት ብቻ ነው። እኔ ለዚህ መንግስትም ሆነ አገራችን ህዝቦች ችግሩን ተረድተው ጉዳዩን እንደ ወረርሽኝ መመልከትም የሚያስፈልግበት ሁኔታ ስለሆነ ለምሳሌ እኛ ሀገር አንድ የጤና ወረርሽኝ ይመጣ የሚደረገው ነገር ምንድን ነው? አንድ አይነት ዘመቻ አለ አይደለም? የተለያዩ ሀገሮችም የሚደረጉ ነገሮች እንዲህ ናቸው። ካምፔን አለ። እኔ የሚዲያ ሊትሬሲ ጉዳይ በአሁኑ ሰዓት ለጥቂቶች ብቻ ለጋዜጠኞች ብቻ የሚሰጥ ሳይሆን ካሪኩለም ተቀርጾ ሁለተኛ ደረጃ ትምህርት ቤቶች፣ ከፍተኛ ትምህርት ተቋማት ተማሪዎች ይህንን ነገር የሚማሩበት መረጃ መለወጥ ቅድም የተነሳው ሰዎች መረጃ በአሁኑ ሰዓት የሚያወጡት የብሬኪንግ ኒውስ እሽቅድድም ባለበት ዘመን ክሊኮችን ለማግኘት ነው፣ ላይኮችን ለማግኘት ነው። ያ ነው ተቀይሮ ገንዘብ የሚሆነው እና መሰረታዊ የሆነ አስተሳሰብ ያስፈልጋል። ይሄ ደግሞ የሚጀምረው በትምህርት ነው ብዬ ነው የማምነው።
እስኪ ከዛሬ ግን ጀምረው እንበል። በጣም ዘለቄታ ያለው ለውጥ እንዲመጣ ተጨባጭ ስራ እንደሚጠይቅ ጊዜ እንደሚወስድ ግልጽ አድርጋችኋል። አሁን በተነሱት ሐሳቦች ዶክተር ቴዎድሮስ አሁን ያነሳቸው ላይ የኋላ ያለፉ ጊዜያቶች ውስጥ የነበሩ ሁኔታዎች ዛሬ የፈጠሩት ሁኔታ ለመከሰታቸው ምንም ጥያቄ የማያስገባ ስለሆነ አንስታቸዋል። በተከታታይ መጠየቅ፣ ማመሳከር፣ ማመዛዘን በጎደለበት ግን ከዚህም የከፋ ነገር ሊመጣ ይችላልና በግል ሐሳብ ኦፒኒየን በሚነለው በግል ሐሳብና በዜና መካከለ ያለ ልዩነት እንኳን የማይታወቅበት መስሏል ወይንም ደብዝዟል ለሚያውቁ ሰዎችም ጡዘት የሚታይበት ቀልብ የሚስብ የመሰለን ነገር አይን የሚማርክ የመሰለን ነገር ውሸትም ቢሆን ቀድም በተባሉት ምክንያቶች እና በሌሎችም የፖለቲካ ወይም የግል ጥቅም አላማዎች ጭምር ሆን ተብሎ የሚገፋበት ሰዓት ነውና አንድ አስተዋይ ሰው በዚህ ሰዓት ይሄን ውይይት የሚከታተል ሰው ምን ይጠይቅ? እንዴት ያመዛዝን? አንዳንድ ጊዜ ማመሳከርም ከባድ የሚሆንበት አለ። የውሸት ዜናዎች ከእውነቱ በዚህ ሀገርም በዚህ በእኛ በሚኖርበት ዩናይትድ ስቴትስ እንኳን የምስስል ፎቶግራፎች ቀርበው ያን ሰው የተናገረው አስመስሎ ሌላ ሰው የተናገረው ቴክኖሎጂው ረቀቅ ያለበት ሁኔታ ላይ ክብደቱም ይታያል። ከዛ በመለስ ግን እንደኛ ሀገር የኢንተርኔት ተጠቃሚነት የሶሻል ሚዲያ ተጠቃሚነት ኢምንት በሆነበት ሀገር ይሄን ያህል አደጋ ካመጣ የሚቀጥለው አደጋ ከዚህም እንዳይብስ ሰዎች ምን ይጠይቁ? እስኪ እነኚህን ሐሳቦች ደግሞ እንመልከት። ዶክተር ቴዎድሮስ ካንተን ጀምርና ወደ ዶክተር ተሻገርን።
መልካም ቅድም ያነሳሁት በረጅም ጊዜ ውስጥ ተቋማዊ ለውጥ ለማምጣት ስትራክቸራል ለውጥ ለማምጣት ነው። ግን አድማጮች በዚህ ሁሉ መካከል የሚያደርጓቸው አንዳንድ ነገሮች አንዱ ወይ እርግጣሉ አንደኛው ብዙ ጊዜ አንድ ግጭት በሚከሰትበት ጊዜ ወዲያው ነው የሚወጡ ዜናዎች የተሳሳተ የመሆን እድላቸው በጣም ከፍተኛ ነው። ስለዚህ እነኚህን ዜናዎች ለማመን ጊዜ መውሰድ ማጣራት መጠየቅ ያስፈልጋል። ቅድም ካልኩት ጋር ይያያዛል። የብሬኪንግ ኒውስ ሰበር ዜና እሽቅድድም ስላለ ብዙ ጊዜ የተሳሳተ መረጃ የመውጣት ዕድል ከፍተኛ ስለሆነ ተጨማሪ መረጃዎችን መሰብሰብ። ሁለተኛ ነገር ደግሞ በጣም የተለመደው አሁን ስሙን መጥቀስ የማልፈልገው ሰው እንዲህ አለ እከሌ እንዲህ አለ የሚል ነገርም ስለሆነ በማህበራዊ ሚዲያዎች ላይ ይሄ ስለሚበዛ ብዙ ጊዜ ምንጭ የሌላቸውን ዜናዎች አለማመን ወይም ደግሞ ቢያንስ ማጣራት። ከዛ በተጨማሪ ቅድም ያልኩት ችግር አለ። የቅብብሎሽ ዜና በጣም በስፋት አንድ ዜናው ታሪ የሚሰራውን ነገር ከሌ እንደዚህ እንዳለው ብሎ እንደ ዜናም ያቀርብም አለ። ያንንም ምጥርጣሪ ማየትና ይሄ ይረዳናል የትኛው የሚዲያ ተቋም የተሻለ የመስክ ስራ እንደሚሰራ ሁሉ ጊዜ ስነጥር የሆኑ ተአማኒነታቸው በአቀራረባቸው አንጋፋ የሆኑ የሚዲያ አውታሮችን በቅርቡ መከታተል ከዛ በእርግጥ እነሱም ደግሞ ሊሳሳቱ ስለሚችል ማጣራት። ይሄ እንግዲህ በአድማጩ ዘንድ ያለው ነገር ነው። በጋዜጠኞች አካባቢ አንድ የማስተውለው ነገር የስመጥር ሰዎች ጋዜጠኝነት ትንሽ አሁንም በከት ያለ ነው። አንድ ግጭት በሚፈጠርበት ጊዜ መረጃ ለማግኘት ብዙ ጊዜ ባለስልጣኖች አካባቢ መረጃ የመፈለግ ሁኔታ አለ። ይሄ ችግሩ ምንድን ነው? ባለስልጣኖች ሁልጊዜም ባይሆን ችግሩ ቁጥጥር ስር እንዳለ አድርገው ለማቅረብ እስከሚፈልጉ የምር ችግሩን ላለማወቅ በዛው ስቶሪው እንዲያልቅ ስለሚያደርግ ህዝቦች፣ ግለሰቦች፣ የጉዳፍ ተጠቂዎችን ተከታትሎ እነሱም እስከ መጨረሻው ድረስ በአንዴ ብቻ ሳይሆን ተከታታይነት ባለው መዘገብ የሚጠቅም ይመስለኛል።
መልካም ዶክተር ተሻገር፣
ኃላፊነቱ በጣም ከባድና እንዲህ በቅርብ ጊዜ የሚለወጥ ነገር አይደለም። ግን ምንድነው አብዛኛው የችግሩ መንስኤ ሊሆን የሚችለው የፖለቲካ አላማ ባላቸው ተቋማት የሚመሩ የመገናኛ ብዙሃን ኃላፊዎች ከፍ ያለ ድርሻ ይወስዳሉ ማለት ይቀለኛል ለኔ። ምክንያቱም የችግሩ መወጣት ከዚያ ጋር የሚያያዝ በመሆኑ ነው። መገናኛ ብዙሃን በጤናማው ሁኔታ ነጻ ሐሳብ የማንሸራሸር ሚና ነው ያላቸው። ነገር ግን አሁን ባለው ሁኔታ የፖለቲካ ፓርቲ ከጀርባቸው ይዘው የሚሰሩ የመገናኛ ብዙሃን በአብዛኛው የልሳንነት ጠባይ በመያዛቸው ያንን ፍላጎት ስለሚያራምዱ ነጻ ሐሳብን ለህብረተሰቡ ያለ ልዩነት የማስተዳደር እጥረት በጉልህ ይታይባቸዋል። ነገር ግን ዞሮ ዞሮ እነዚህ መገናኛ ብዙሃን ቀስ እያሉ ወደ መደበኛ መገናኛ ብዙሃን ቢቀየሩ ምናልባት ይሄ ጊዜ የሚወስድ ነው የሚሆነው። ወይንም ደግሞ ወገንተኝነታቸው እንዲፈልገን አጥመተን የምናገኘው እንጂ እርቃኑን የወጣ ካልሆነ ምናልባት መገናኛ ብዙሃኑን የሚከታተሉት ወገኖች ራሳቸው የነሱ ሚዛናዊነት አዎንታዊ ተጽዕኖ ሊያሳድርባቸው ስለሚችል ለውጥ ሊኖር ይችላል። ነገር ግን አሁን ባለው የፖለቲካ ትኩሳት ከስሜት ነጻ ሆኖ ሚዛናዊ የመሆን ችግር በቅርቡ የሚፈታ ነው ብዬ ለማመን በጣም ያስቸግረኛል። እያንዳንዳቸው ከበስተጀርባቸው የፖለቲካ ተቋማት አሉ። የፖለቲካ ተቋማት እኩይ ናቸው ማለት አይደለም። ነገር ግን ለሀገር ለህዝብ የሚጠቅም ስራ እንሰራለን ብለው ነው እየተንቀሳቀሱ ያሉት። ነገር ግን የተሰማሩባቸው የሚያዩዋቸው መስመሮች ልዩ ልዩ በመሆናቸው ምክንያት መገናኛ ብዙሃኑን ወደ ፖላራይዝድ ወደ ሆነ አቅጣጫ መርተዋቸዋል። በጥቅ እንኳን ይዘን ብናይ አሁን ኢትዮጵያ ውስጥ ባለው የፖለቲካ ሁኔታ የዜግነት ፖለቲካና የብሔረሰብ ፖለቲካ የሚባሉትን ሁለት ወገኖች የሚያስተናግዱበት መንገድ እንደ ምሳሌ ሊወሰድ የሚችል ነው። አንዳንድ ጊዜ ስናየው ሁለቱ ጭራሽ ሆኖ የማይታረቁ ሊወያዩ የማይችሉ እስኪመስል ድረስ እናያለን። ሁሉም በየጎራው እየተነጋገረ ስለሆነ ማለት ነው። አልፎ አልፎ ደግሞ ሁለቱ ሊታረቁ የሚችሉ አንድ ሰው የራሱን ብሔረሰብን መያዝ ኢትዮጵያዊም መሆን እንደሚችል የሚያሳዩ ግን ጎልተው ያሉት ብዙ የውይይት መድረኮች አሉ። ስለዚህ የፖለቲካው ይዘት ነው የህዝቡን የመገናኛ ብዙሃን ይዘት መረጣ ላይ ተጽዕኖ እያደረገ ያለው። ስለዚህ የፖለቲካው ይቶች የተቋማት አመራር በዚህ ላይ የራሱን ተጽዕኖ ሊያመጣ ይችላል የሚል ግምት አለ።
ትዝታ፣ ይሄ እንግዲህ ውይይት ጀመረ እንጂ ብዙም ያነጋግር ነው። በርካታ ጥያቄዎችን እናነሳ ይፈልጋል። ባይሆን እንደው በእንጥልጥል የሚያድሩ ጥያቄዎችን ኋላ ላይ እናነሳለን። ደጋግመን አንቺ ጋር ምን መለከተው በተግባር ከሚገጥሙ ችግሮች፣ ፈተናዎች ከምን ሰራባቸው አሰራሮችም ጋር ለማዛመድ ነው የምሞክረውና የአሜሪካ ድምጽ እንደ ተቋም የሚከተላቸው የጋዜጠኝነት አሰራር ራሱን የቻለ መርህና ስርዓት አለው። ነገር ግን ደግሞ ተቋማትም አሰራር የራሱ ድርሻ አለውና እስኪ አንዳንዱን ለውይይታችን መቋጫ ፈንጠቅ አድርጌ።
እሺ አሉላ፣
ቀደም ያሉት ላይ ማሳብ ካለሽ እሱን ማስቀደም ትችያለሽ።
እንደው ከነሱ በተሻለ ሁኔታ ላስረዳል ይችላል። በጣም ጥሩ ግንዛቤ ነው ያስጨበጡን እንግዶቻችን። እንግዲህ ዋናው ችግሩ ወገንተኛ መሆናቸው፣ ከፋፋይ መሆናቸው ነው። የአሜሪካ ድምጽ ራዲዮ የመተዳደሪያ ደንብ አለው። በተቋም የሚመራ የሚዲያ ተቋም ስለሆነ የመተዳደሪያ ደንብ አለው። በዚያ ደንብ መሰረትም ጋዜጠኛው ሙያውን በዚያ መሰረት ካልተወጣ እርምጃ የሚወሰድበት የሚገመገምበት ዕለታዊ አዘጋገቡ በዛ መስፈርት መሆኑ የሚረጋገጥበት ነው። ያ ማለት አንሳሳትም ማለት አይደለም። እንሳሳታለን፣ እንደ ጋዜጠኞች ስንሳሳት እናረማለን። ቻርተሩ የሚጠይቀው ምንድነው? ለአድማጮች የምናቀርባቸው ዘገባዎች በሙሉ የተሟሉ ሚዛናዊ ተአማኒ ዜናዎች መሆን አለባቸው። ሌላው ደግሞ ውድድር ውስጥም አንገባም። ብዙ ጊዜ ዜናው ካልተረጋገጠ እናቆያለን።
ምክንያቱም በላይ ምንጮች ካላገኘን
ልክ ነው ካላገኘን ዜናውን እናቆያለን፣ ስናረጋግጥ እናቀርበዋለን። አንድ ነገር ምንድነው ስተት ነገር ተናግሮ ችግር ከመፍጠር ይልቅ ዘግይቶ የተጣራ ወሬ ለህዝብ ማቅረብ በጣም አስፈላጊ ነው የሚለውን የአሜሪካ ድምጽ ራዲዮ በጣም ያምንበታል። ዜናው ውነትን መሰረት አድርጎ የተሟላና ሚዛናዊ እንዲሆን ሁልጊዜ ይጠይቃል። የጋዜጠኛው ስሜት በጭራሽ ሊቀላቀልበት አይችልም። ሁሉንም ወገን ያካተተ ዘገባ መሆን አለበት። ሁለት ብቻ አይደለም አው ዜና ሲሰራ ከአንድ ከሁለት በላይ የሆኑ ምንጮች ወይንም ደግሞ ሐሳቡን ሁለገብ የሚያደርጉ ለአድማጩ ሙሉ ሐሳብ የሚሰጡ ዘገባዎች መሆን እንዳለባቸው ነው። እዚህ እንኳን ለምሳሌ የአሜሪካን መንግስት ጉዳይ በመንዘግብበት ጊዜ ሪፐብሊካን ዋይት ሃውስ ይግባ፣ ዴሞክራት ዋይት ሃውስ ይግባ፣ ስራችን በእውነት ላይ የተመረኮዘ የተጣራ መሆን እንዳለበት ነው። የአሜሪካን ተቋማትም በተመለከተ ሪፐብሊካን ያስተዳድር፣ ዴሞክራት ያስተዳድር፣ እኛ የአሜሪካን ተቋሞች በግልጽ ለአድማጭ ማስረዳት ነው። ፖሊሲዎችን፣ የሚቀርቡ ውይይቶችን፣ ትንተናዎችን፣ አስተያየቶችን ኃላፊነትን በተመረከዘ መልኩ ለአድማጭ እንድናቀርብ እንገደዳለን።
መቋጫ የሚሆን ሐሳብ ከእናንተ እናገኝና እንጠይቅ። ለአድማጮች ክፍት እናድርግ። ትዝታ፣ መሰረታዊ የዜና አዘጋገብ ሂደት ላይ ምን አይነት መንገድ እንደምንከተል ያስተዋወቅ ነው ይላል። አድማጮች ስህተት ቢያገኙ፣ መረጃ የተሳሳተ ቢሆን በርግጥ የተሳሳተ መሆኑን አረጋግጠን እርማት መውሰድ የኛ ብቻ ሳይሆን የማንኛውም የመገናኛ ብዙሃን ተቋማት አሰራር መሆኑ ይታወቃል። ከዛ ውጪ እንዳይመለከቱት አድማጮችን ለማሳሰብ ያህል ነው። ስህተት በተገኘ ጊዜ እንፈልጋለን። ይሄ ስህተት ነው ብለው በተጨባጭ የቀረበ ነገር ከሆነ ይንገሩን።
ስሜታዊ የሆኑ መልሰው ግጭት የሚቀሰቅሱ ነገሮችን ወይንም ለሰሚ የሚቀፉ አገላለጾችን እንዳንጠቀም ቻርተሩ ይከለክለናል።
እንግዲህ የመገናኛ ብዙሃን አሰራርን የዜና አዘጋገብን ቀድም በሁሉም እንግዶቻችን እንደተባለው ራሱም ማወቅ ማገናዘብን ትምህርትን ይጠይቃልና ትምህርቱ እንደሚጀምር ተስፋ እናደርጋለን ለሁላችንም። ዶክተር ተሻገር ለም የጋዜጠኝነትና የኮሙኒኬሽን ትምህርት ቤት የሚሰጥ ያለበት ትልቅ ዩኒቨርሲቲ ነው የአዲስ አበባ ዩኒቨርሲቲ። ብዙ ጋዜጠኞችን ያስለጥናል። ከተማሪዎቻችሁ ባሻገርም በአገሪቱ ውስጥ ባለውም የጋዜጠኝነት አሰራር ብቻ ሳይሆን ቅድም ያነሳነው ማህበራዊ ሚዲያዎች ላይም ለሚታዩ ድክመቶች እንደ ተቋም አለፍ ብሎ ማስተማር ሁኔታዎች የሚጠይቁ ይመስላልና በተለይ ባነሳ ነው የግጭቶች አዘጋገብን የተመለከተ እንደ አንድ ትምህርት ዘርፍ የሚሰጥ እንደመሆኑ ዛሬ ባለው ሁኔታ ላይ የማስተማር አጋጣሚው ነበራችሁ? ምናልባት ካልነበረም እድሉ ይኖራል? በአንድ ወይ በሌላ መንገድ ይሄ ከትምህርት ተቋማቱም የሚገኝ ፍሬ ያለውና ዶክተር ቴዎድሮስም ባለህበት ተቋም የምታውቀው ካለ እንዲሁ ታጋራናለህ።
መልካም አሉላ። በመጀመሪያ ደረጃ እኔ በራሴ የሚሰማኝ ምንድን ነው፣ የትምህርት ተቋማት በተለይ የጋዜጠኝነትና ኮሙኒኬሽን ትምህርት ቤቶች የሚኖራቸው ድርሻ ነው፣ የተወሰነ ድርሻ ነው የሚኖራቸው። ሙሉ በሙሉ መፍትሄ ሊሆኑ አይችሉም። ለምሳሌ ወጣቶችን ብትወስድ በመጀመሪያ ዲግሪ የሚመረቁ ተማሪዎችም ጀማሪ ዘጋቢ ሆነው ነው የሚመረቁት እና አብዛኛው ወደ ጋዜጠኝነት የሚሸጋገሩት እየበሰሉ እያደጉ የሚሄዱት ስራ ላይና እዛው መገናኛ ብዙሃን ውስጥ ነው እና ትልቁ ነገር ያለው እዛ ውስጥ ነው። ያ ማለት ግን ትምህርት ቤቶች ግጭትን ከመዘገብ አንጻር መሰረታዊ እውቀት አይሰጡም ማለት አይደለም። እሱ አለ እንዳልከው ከአዲስ አበባ ዩኒቨርሲቲ በተጨማሪ ወደ 7 የሚሆኑ የጋዜጠኝነት ትምህርት ቤቶች በተለያዩ ዩኒቨርሲቲዎች ከዛም በላይ ያሉ አሉ። እነሱ ሁሉ ይሰራሉ። ምንድን ነው የአንድን ሀገር ጋዜጠኝነት ተቋማዊ ከሚያደርጉት ነገሮች አንዱ የመገናኛ ብዙሃን መኖር፣ የጋዜጠኞች ማህበራት፣ ከጋዜጠኝነትና ኮሙኒኬሽን ጋር የተያያዙ ህጎችና ደንቦች ከነዚህ ጋር አብረው ለምሳሌ የመገናኛ ብዙሃን ባለቤቶች ማህበራት፣ የህግ ተቋማት የመሳሰሉት የነዚህ መኖር ቀስ በቀስ የጋዜጠኝነት እንደ ተቋም ብቻ ሳይሆን እንደ ሰፊ ኢንስቲትዩት እያደገ እንዲሄድ በማድረግ በኩል ከፍ ያለ አስተዋጽኦ አለው። በዚህ ረገድ ኢትዮጵያ ውስጥ ያ እድገት ባለፉት 15-20 ዓመታት በግልጽ እየታየ የመጣ ይመስለኛል። ለምሳሌ የጋዜጠኝነት ትምህርት ቤቶች ከ15 ዓመት በፊት አልነበሩም። ከቋንቋ ተቋማት ከመሳሰሉት ነበር መገናኛ ብዙሃን ጋዜጠኛ የሚመለምሉት። የትምህርት ቤቶች መከፈት፣ የማህበራት መመስረት የመሳሰሉት እንደ ተቋም እያደገ እንዲሄድ የሚያደርጉ ነገሮች ናቸው። አሁንም በዛ ሂደት ላይ ያለን ነው ይመስለኝ። ነገር ግን ትልቁ ነገር አሁንም የግጭት አዘጋገብ ወይንም ኃላፊነት የተሞላው አዘጋገብን ጉዳይ ስንመለከት የእያንዳንዱ ጋዜጠኛ ክህሎት ከማሳደግም በተጨማሪ ተቋማዊ መሰረት መጣልን ይጠይቃል። አንድ ጋዜጠኛ በግሉ የተሻለ ሊሆን ይችላል ከሌላው፣ ግን ወጥና ዘላቂ ሊሆን የሚችለው በአገር አቀፍ ደረጃ ለምሳሌ እያንዳንዱ መገናኛ ብዙሃን ተቋም ሚዛናዊነቱን ፈተና ውስጥ ከሚጥል ግንኙነት ራሱን ምን ያክል አቅቧል፣ ለምሳሌ ከፖለቲካ ፍላጎቶች አንጻር ማለት ነው። ቀድም ያላነሳናቸው ለምሳሌ አሁን በኢትዮጵያ ውስጥ የክልል መንግስታት መገናኛ ብዙሃን አሉ። እነዚህ እኩል እየተራመዱ ወይንም አንድ አይነት መልእክት እያስተላለፉ አይደለም። እርስ በርሳቸው ተፎካካሪ የሆኑ መልእክቶችን እያስተላለፉ ነው። ያ ግን ችግር ነው ማለት ሳይሆን ወደ ግጭት እንዳያመራ የኃላፊነት ስሜት እነሱም ጋር መፈጠር አለበት። አሁን ያለውን የመገናኛ ብዙሃን ምህዳር በኢትዮጵያ ውስጥ ካወሳሰቡት ነገሮች መካከል እነዚህ የክልል መገናኛ ብዙሃንም ተጠቃሽ ናቸው። እነሱም በየአካባቢያቸው የፖለቲካ የበላይነት ያላቸውን ቡድኖች ፍላጎቶች የማንጸባረቅ ዝንባሌያቸው ምን ያህል ነው የሚለው ጥያቄና ከዚህ ተጽዕኖ እነዛ መገናኛ ብዙሃን አንጻራዊ ነጻነት አግኝተው ህብረተሰባቸውን ምን ያክል ማገልገል ይችላሉ የሚለው ዋነኛው ጥያቄ ነው ማለት ነው። ስለዚህ አንጻራዊ ነጻነት በመገናኛ ብዙሃን ውስጥ መምጣት መቻል አለበት። በተቻለ መጠን እዛ ውስጥ የሚሰሩት ጋዜጠኞች ከበስተጀርባቸው ካሉት የመገናኛ ብዙሃኑ ባለቤቶች ተጽዕኖ ነጻ መሆን አለባቸው።
አንድ ፓርቲ የሚደግፈው ብዙሃን መገናኛ ሊኖረው ይችላል፣ ግን ድጋፉ መረን የወጣና አንድ ወገንን ብቻ ያዘ መሆን የለበትም። በዓለም ላይ ብዙ መገናኛ ብዙሃን አሉ። ኢቭን ዋሽንግተን ፖስትን ሁሉ ማንሳት ይቻላል። ከፓርቲ ጋር ግንኙነት የነበራቸው ጋዜጦች ናቸው፣ ግን በዘመን ውስጥ ቀስ እያሉ ነፃ የሆኑ የመጡ ጋዜጦች ናቸው። ኢትዮጵያ ውስጥም ያ ሊጀመር ይችላል። ከዚህ በፊት የነበሩት ለምሳሌ የፓርቲ መገናኛ ብዙሃን ከ27 ዓመት በፊት እንደነበሩት የልሳንነት ጠባያቸውን ቀስ እያሉ እየለቀቁ ነው። ሙሉ በሙሉ ትተውታል ማለት ባንችልም፣ ስለዚህ ይሄ ሂደት እየዳበረ መምጣት አለበት። አሁን ከበስተጀርባቸው የፖለቲካ ፓርቲዎች ያሏቸው መገናኛ ብዙሃን ቀስ በቀስ ውስጣቸው ላሉ ጋዜጠኞች የሙያ ነጻነት እየፈቀዱ አንጻራዊ የፖለቲካ የሙያ ነጻነታቸውን ጠብቀው ህዝብ ወደ ማገልገል መምጣት መቻል አለባቸው። ሌላው የግጭት ዘገባን በሚመለከት ወጥ የሆነ የአርትኦት ፖሊሲ፣ ምክንያቱም ሁላችንም የሚመለከት ስለሆነ ግጭቶች እንዴት ነው የሚዘገቡት የሚለውን ነገር የሚፈታ በተቋም ደረጃ እያንዳንዱ ጋዜጠኛና አርታኢ የሚመራበት ጠቅለል ያለ ለአሰራር የሚያመች የግጭት ዘገባ የአርትኦት ፖሊሲ ያስፈልጋል። ይሄ ሁሉንም የሚመለከት ነው። ባለቤቶችን፣ የመገናኛ ብዙሃን ባለቤቶችን፣ ባለሙያዎችን፣ የህግ ባለሙያዎችን፣ መንግስትን ሁሉ የሚመለከት ነው። የሚመለከታቸው ሁሉ የግጭት ምክንያቱም ይሄ ዘላቂ ችግር ነው። ግጭት ሙሉ በሙሉ ሊፈታ አይችልም፣ ግን ወደ ሁከት ወደ ነውጥ መቀየር የለበትም። በውይይት ችግራችንን ሊያስፈታን የሚችል የመገልገያ መሳሪያ የአርትኦት ፖሊሲ ያስፈልገናል የሚል ሀሳብ አለኝ።
ጥሩም ነው። ከነጠላ ጥያቄ ብዙ ሻገር ብለህ የመፍትሄ ሀሳቦች ምናልባት በሌላ ጊዜ በስፋት እንሄድባቸውን ጭምር አንስተሃል። ዶክተር ተሻገር አመሰግናለሁ። ዶክተር ቴዎድሮስ ፍላጎቱ መኖሩንም አስገዳጅ ሁኔታ መኖሩንም ከግምት አስገብተህ የትምህርት ተቋማቱ እንደው የበኩላቸውንም አስተዋጽኦ የሚያደርጉበትንም ነገር ከግምት አስገብተህ ዛሬ ላለው ሁኔታ በተጨባጭ መፍትሄ ሊሆኑ የሚችሉ በዚህ ሁኔታ ውስጥ ያሉ ሰዎችም ሊያውቁ የሚገባቸው እንደው የተወሰኑ ነጥቦች የጠቃቅሰው ውይይታችንን ብንቋጭ
መልካም። ከምንም ነገር በፊት አንድ ማስገንዘብ የምፈልገው ነገር የኢትዮጵያ ፕሬስ አሁን ያለበት ውጥንቅጥ ለኢትዮጵያ ብቻ ልዩ ክስተት አይደለም። እውነት ለመናገርም እንዲህ በቅጡ እንኳን የመገናኛ ብዙሀን በሰው እንደዚህ አይነት ችግር መብቃታችንም በጥቂት ጊዜ ውስጥ ትንሽ የሚገርም ነገር ነው። ግን ዞሮ ዞሮ ፍጹም ተስፋ አስቆራጭ ነገር ነው ማለት አልፈልግም። እዚህም አሜሪካን ሀገር ሚዲያ በሚጀምርበት ጊዜ ፔኒ ፕሬስ የሚባል ያኔ ጋዜጦች በጣም በአምስት ሳንቲም እየሸጡ ልክ አሁን ኢትዮጵያ ውስጥ የምናየውን ጽንፍ ረገጥ አይነት በብሔር በፖለቲካ እየታጀበ መልክ የያዙ ነበሩ እና አሁን የጋዜጠኝነት ትምህርት ቤቶች ኢትዮጵያ ውስጥ በብዛት በመጀመሪያ ዲግሪ የተለያዩ ትምህርት ተቋማት እንደሚሰጡ አውቃለሁ። እነኚህ ልጆች የሚመረቁት ቅድም እንደተጠቀሰው ገና ልጆች ናቸው። ጋዜጠኝነት ኢትዮጵያ ውስጥ በጣም እንደ ከሪኩለም ተነድፎ መጀመሪያ ዲግሪም ከዛም ደግሞ በድህረ ጥበቃም መሰጠት ከጀመረ በጣም በጣም ጥቂት ጊዜ ነው። እኔ ራሴ የዛ ትሩፋት ነኝ። ይሄ የሚያሳየው ነገር ምንድን ነው? እርሾ አለ፣ ግን ጋዜጠኝነት ደግሞ እናንተም እንደምታውቁ ከትምህርት ባሻገር ዋናው ልምዱ ነው እና ያ ልምድ ደግሞ ጊዜ ይወስዳል። ከጊዜ ጋር እነኚህ አሁን ገበያው ላይ ያሉ በጋዜጠኝነት የተማሩ የተመረቁ ልጆች ተገቢ ክትትልና ድጋፍ ከተደረገላቸው ፈላጊውን አይነት ውጤት ለማምጣት ወደ ተሻለ ሰላማዊ ፖለቲካ ክርክር መግባባት እንደምንደርስ ለነዛም ደግሞ ተጨባጭ ሚና መውሰድ እንደምችሉ ማስገንዘብ ፈልጋሉ። በመጨረሻ ግን ማንሳት የምፈልገው ነገር ምንድን ነው? ይሄ የትምህርት ተቋማት ሚና ብቻ ሳይሆን አድማጮች፣ መንግስት፣ ተቋማት፣ ታዋቂ ሰዎችንም ጭምር የሚያካትት ነገር ነው እና ለምሳሌ ታዋቂ ሰዎችን ሳነሳ በጣም ኢትዮጵያ ውስጥ የሚከበሩ በጣም በተለያየ ፖለቲካ አመለካከት ባላቸው ሰዎች ዘንድ ክብር ያላቸው ሰዎች አሉ። እነዚህ ሰዎች እያሳተፈን ስለ ግጭት ማስተማር ያለብን እንደሆነ ይስማኛል። ይሄ ጋዜጠኞች ኃላፊነት ጭምር ነው። በመጨረሻ ግን ማንሳት የሚፈልገው ነገር ምንድነው? የተሳሳተ መረጃን ማሰራጨት እንደ ትልቁ የጋዜጠኝነት ተግዳሮት ተደርጎ መቆጠር ያለበት ይመስለኛል። ኢትዮጵያ ውስጥ አሁን ሰዓትና ቅድም እንደተጠቀሰው የአቶት ስራው እንዳለ ሆኖ የኤቲክስ ጋይድላይን ለሁላችንም በተለያዩ ጋዜጠኝነት ተቋማት አሶሲዬሽኖች ተቀርጾ ብዙ የመንግስት ጣልቃ ገብነት ሳይኖርበት ኢንዱስትሪው ራሱን መቆጣጠር የሚችልበት መንገድ ተከፍቶ እሱ ሁሉ እንዳለ ሆኖ የተሳሳተ መረጃ የሚሰራጩበት መንገዶች ምንድን ናቸው? ጋዜጠኛው ከማህበራዊ ሚዲያው ጋር ራሱን እንዴት አራምዶ እኩል ተሳትፎ ኖሮት መረጃን በተሻለ መንገድ የሚያቀርቡበት መንገዶች ምንድን ናቸው የሚሉትን ከከሪኩለም ጋር አንድ ላይ አጣምሮ ማዘመን ያስፈልጋል ጋዜጠኝነት አሁን ካለንበት ሁኔታ ጋር ብዬ አስባለሁ።
መልካም ትዝታ፣ የመጨረሻ ቃል?
አይ አጠቃለዋል እነሱ። በጣም ነው የምናመሰግነው።
በጣም እናመሰግናለን ዶክተር ተሻገር ሽፈራው፣ ዶክተር ቴዎድሮስ ወርቅነህ፣ ባልደረባዬ ትዝታ በላቸው። ውይይታችን እንዳልነው ተጀመረ እንጂ አላበቃም። የግጭት ዘገባ ብቻ ሳይሆን በኢትዮጵያ ፖለቲካ ውስጥ የሚታዩ በማህበራዊ ውስጥ የሚታዩ መገናኛ ብዙሃን ሊያስተናግዷቸው ሊሰሯቸው በሚገቡ ጉዳዮች ላይ መላልሰን እንደምንወያይ መልሰንም እንደምናገኛቸው ተስፋ አደርጋለሁ። ለአሁኑ እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ ዶክተር ተሻገር እንዲሁም ዶክተር ቴዎድሮስም እናመሰግናለን።
መልካምኛም እናመሰግናለን።
አመሰግናለሁ አሉላን፣ ትዝታን እንዲሁም እንግዶቹን ዶክተር ተሻገር ሽፈራውንና ዶክተር ቴዎድሮስ ወርቅ አለም። አሁን ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡን ጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። ክቡራትና ክቡራን አድማጮች ዝግጅቶቻችን እንዲጠናቀቁ ጥቂት ደቂቃዎች ይቀራሉ። የሚቀረን የፕሮዲውሰሩ የሙዚቃ ግብዣ ብቻ ነው። ከማጠቃለያው ከሙዚቃው ጋር ነው።
አድማጮች የማጠቃለያ ዜና አሰምተን እንሰናበት። የቀድሞ የሱዳን ፕሬዚደንት ኦመር አልበሽር ዛሬ ካርቱም ላይ ባስቻለው ፍርድ ቤት ገንዘብ በመደበቅ እና በማሸሽ እንዲሁም በሙስና ወንጀል ክስ ለሁለት ዓመት በአረጋውያን ተከሳሾች ወይም ፍርደኞች በሚያርፉበት ማረሚያ ቤት እንዲታሰሩ ተፈረደባቸው። ሰሜን ምስራቅ ናይጄሪያ ውስጥ ባለፈው ሐምሌ 6 የሰብአዊ እርዳታ ሰራተኞችን አግተናል ያሉት ታጣቂዎች አሁን ደግሞ 4ቱን ገለናል ማለታቸው ተሰማ። የዩጋንዳና የሩዋንዳ ባለስልጣናት በሁለቱ ሀገሮች ጭቅጭቅ ዋና ዋና ጉዳዮች ዙሪያ ባደረጉት ውይይት ከስምምነት ሳይደርሱ መቅረታቸው እየተነገረ ነው። የዲሞክራሲያዊት ኮንጎ ሪፐብሊክ መንግስትና የዓለም የጤና ድርጅት የጸረ ኩፍኝ በሽታ ክትባት 3ኛ ምዕራፍ ዘመቻ በዚህ ሳምንት እያካሄዱ ነው። ሰሜን ኮሪያ በሳተላይት ማምጠቂያ ጣቢያዋ ወሳኝ ሙከራ አድርጊያለሁ ስትል ዛሬ ተናገረች። ፒዮንግያንግ ሙከራውን ያደረገችው በኒውክሌር ፕሮግራሟ ድርድር ዩናይትድ ስቴትስ የምትፈልጋቸውን የጠየቀቻቸውን ተጨማሪ ጥያቄዎች ተግባራዊ ልታደርግ ራሷ ያስቀመጠችው የጊዜ ገደብ እየተቃረበ ባለበት በአሁኑ ወቅት መሆኑ ነው። ዛሬ አፍጋኒስታን ውስጥ በመንግስትና በጸጥታ ኃይሉ ሰርገው የገቡ ታሊባኖች 25 የጸጥታ ኃይል አባላት መግደላቸው ተገለጸ።